አድማጮቻችን እንግዳችንን እንግዲህ ከረጅም የሰዓት ጥበቃ በኋላ መስመር ላይ አግኝተናቸዋል። አቶ ገበያው ንጉሴ ነጻ ጋዜጠኛ ናቸው። በብራሲልስ ነው የሚኖሩት። እንግዲህ እሳቸው በሁለቱም ስብሰባ ላይ ተገኝተዋል። ሁኔታውንም አገናዝበው ያቀረቡትን ዘገባዎች በተደጋጋሚ በአፍሪካና የዩሮፒያን ግንኙነት በሚለው መልኩ አቀርበንላችኋል። እንዲሁም ደግሞ በዩሮፒያን ፓርላመንት ስለ ኢትዮጵያ ጉዳይ ንግግር ነበርና በዛም ጉዳይ ላይ እሳቸው ተገኝተው በጥቂቱ የዘገቡትን አቀርበዋል። እስቲ በግንባር ደግሞ እሳቸው የሚሉንን የሁለቱንም ዘገባዎች በምን ሁኔታ ላይ እንዳዩትና ምንስ እንደሚመስል ከኛስ ምን ይጠበቃል የሚለውን የመሳሰለውን ምክር ጠቀስና ጋዜጣዊ ትችታቸውን ይዘውልን ይቀርባሉ። የሚሰማዎት ይመስለኛል። ጤና ይስጥልኝ አቶ ገበያው፣ ይሰማዎታል? ይቅርታ አቶ ገበያው፣ ምክንያቱም ስም እያማታሁ የምቸገር ሰው ነኝና ከልብ ይቅርታ ጠይቃለሁ። አድማጮቻችን አቶ ገበያው ንጉሴ ይባላል።
አዎ፣ ምንም አይደለም።
እና ከልብ ከዚህ ስቱዲዮ ከሚገኙ ባልደረቦችና እንዲሁም በጣሊያን ዙሪያ የሚገኙ እንዲሁም በዓለም አቀፍ ደረጃ ሬዲዮናችንን ከሚያዳምጡ ወገኖች እንኳን ደህና መጡ እንላለን። እንግዲህ አስተያየቶትን፣ ጋዜጣዊ መግለጫዎትን እርሶም በራስዎ በኢትዮጵያዊነቶ በወገንነቶ ያዩትንና የታዘቡትን ሊሆን ይገባዋል የሚሉትን በአፍሪካውያን ዙሪያ እንዲሁም በኢትዮጵያ በዛ በተደረገው ስብሰባ ዙሪያ ያዩትንና የተገነዘቡትን ሁኔታዎች ይዘውልን ይቀርባሉ ብለን እንገምታለን። እንግዲህ እርሶ ማን እንደሆኑና እንዴትስ እይታዎትን እንዳዩት ከዛ ከጥያቄና መልሶ አኳያ ጥያቄዎቻችንን ይዘን እንቀርባለን። አስተያየት ለመስጠት ጥያቄ ለመስጠት የምትችሉ በቀጥታ በመስመር ልደውሉልን ትችላላችሁ። 0649175 ላይ እንገኛለን። ጤና ይስጥልኝ አቶ ገበያው።
እሺ፣ ሃሎ።
አቤት፣ እኛን ሰማዎታለን?
እሺ፣ በጣም አመሰግናለሁ። በጣም ጥሩ። እንግዲህ እንደተገለጸው ሰሞኑን የነበረው ስብሰባ በዋናነት የአፍሪካና የአውሮፓ አህጉሮች የጋራ ጉባኤ የሚባል አለ። ይሄ አራተኛው የሁለቱ ሀገሮች መሪዎች ጉባኤ ነው። እንግዲህ የአፍሪካ መሪዎች በሙሉ 54ቱ እና እዚህም 28ቱ እንዲገኙ ነው የሚጠበቀው። ከአፍሪካ 3 ሀገሮች አልተገኙም፣ ሌሎቹ ተገኝተዋል በወኪሎቻቸው፣ አብዛኞቹ ደግሞ በመሪዎቻቸው። ከዛ በፊት ደግሞ የቢዝነስ ጉባኤ ነበር፣ የወጣቶች ጉባኤ ነበር። በአጠቃላይ ሳምንቱን የአፍሪካና የአውሮፓ የጋራ ጉዳዮች ሲመከሩ ነው የቆየው። እንግዲህ የመሪዎቹ ጉባኤ በዋናነት ሁለቱ አህጉሮች በኢኮኖሚ በፖለቲካ ያላቸውን ግንኙነት እንዴት በተሻለ መልኩ አጠናክረው እንደሚቀጥሉ የተወያዩበት ነው። ከዚህ ቀደም የተፈረሙ የስትራቴጂ እንትኖች ግቦች አሏቸው እና እነዛን ገምግመው ምን ያህሎቹ ውጤታማ ሆነዋል፣ ሌሎቹ ደግሞ እንዴት መሄድ አለባቸው በሚለው ላይ መክረው አንድ የፖለቲካ ዲክላሬሽን የሚሉት መግለጫ አውጥተዋል። የሶስት አመት እቅድ አውጥተዋል። ምናልባት እንደው በተለይ እዛ ጣሊያን ሀገር ላሉት አድማጮች አንዱ በጣም ከዚህ ጉባኤ ላይ የተያያዘው ነገር ምንድን ነው? የስደተኞችን ጉዳይ ከአፍሪካ ወደ አውሮፓ በሚመጡ የስደተኞች ጉዳይ በባህርና በበረሃ የሚሞተውን የሰው መጠን ለመቀነስ በህጋዊነት ከአፍሪካ አውሮፓን የሰው ኃይል ያስፈልጋታል። ከአፍሪካም ደግሞ ስራ ፈላጊዎች የሰው ኃይል አለ። ስለዚህ የሰው ኃይል መጥቶ እዚህ ቢሰራ አፍሪካም ተጠቃሚ ይሆናል፣ አውሮፓም ያስፈልገዋል። ግን በአሁን በዚህ መልኩ የሚመጣውን ትራጀዲ መቀነስ በህጋዊ መልኩ ለማምጣት አንድ ስምምነት አለ። ምንድን ነው? አንደኛ እዛ ሀገር ያሉትን ወጣቶች አሰልጥኖ ለአውሮፓ የስራ ገበያ በሚያመች መልኩ ሙያቸውንና ችሎታቸውን አዳብረው ከዛ በኋላ በህጋዊነት ወደ አውሮፓ እየመጡ እንዲሰሩ ለማድረግ ለማሰልጠን የሚያስችል ገንዘብ እና እርዳታ፣ እንደዚሁም እነዚህ አይነቶቹ ተፈላጊ ወጣቶች እየመጡ እዚህ ሊሰሩ የሚችሉበትን ሁኔታ ለማመቻቸት የሶስት አመት የመሪ እቅድ ተይዟል ተብሏል። እንግዲህ የተግባራዊ የሚሆን ከሆነ መስራት የሚችሉትና ችሎታ ያላቸው በህጋዊ መንገድ ወደ አውሮፓ የሚመጡበት ሁኔታ ይኖራል። ስለዚህ የነዚህ የሰው አመላላሾች እና ደላሎች በዚህ መልኩ ምናልባት ሊቀንስ ይሆናል። በዚህ መልኩ አንድ እቅድ ወጥቷል። እንግዲህ በሌሎችም በጸጥታውም በፖለቲካውም በርካታ ጉዳዮች ላይ ተነጋግረው አጠቃላይ በጋራ ለመስራት ተስማምተን የተለያዩት እንደው ባጭሩ እንግዲህ ሙሉ
እንግዲህ እንደገለጹልን ከሆነ በዚህ በአፍሪካና በአውሮፓ ህብረት ጉባኤ ፍጻሜም ሆነ ጅምራው አከባቢ የተለያዩ ሁኔታዎችን እንደተነጋገሩበት ነው የገለጹልንና እንደው በርሶ እይታ ከዚህ በፊት ሲደረጉ የነበሩ ምክንያቱም ይህ አራተኛው ነውና ምናልባት እርሶ አራቱንም ጉባኤ ላይ ተገኝተው ከሆነ ከዚህ በፊት የተነጋገሩባቸው ነገሮች ምን ያህሉን ተግባራዊ አድርገዋል ብለው ይገምታሉ ወይስ ይህ የመጀመሪያው ተከሆነ ደግሞ ምን ይመስላል ብለው ያስባሉ?
እንግዲህ ከዚህ ቀደም እርግጥ የተለያዩ አሁን ያለው ወቅቱ ራሱ ይሄ ጉባኤ የተደረገበት ወቅትና ከዚህ በፊት የነበሩት ጉባኤዎች የተደረጉባቸው ወቅቶች የተለያዩ ናቸው። ቀደም ሲል በተለይ በሰብአዊ መብት በዲሞክራሲ በጸጥታ አፍሪካ የተሻለ ውጤት እንድታስመዘግብ አውሮፓም ደግሞ ለዚህ ድጋፍ እንድታረግና በኢኮኖሚም ለመደጋገፍ ነበር የነበረው። ስለዚህ በዚህ በመረጋጋትና ግጭቶችን በማስወገድ በኩል በሰብአዊ መብት በኩል አውሮፓ የሚፈልገውን ያህል እንዳላደረገ ግልጽ ነው። ይህ እንግዲህ ካለፉት ውሳኔዎች እና ከተስማሙባቸው አንዱ ተግባራዊ ያልሆነውና የሚተቸው ነው። በሌላ መልኩ ደግሞ በርካታ የአፍሪካ ሀገሮች በኢኮኖሚ በኩል የተሻለ ውጤት አስመዝግበዋል። እንደሚታወቀው ኢኮኖሚው የአውሮፓ ኢኮኖሚ በእንትን ላይ ነው፣ ክራይሲስ ላይ ነው ባለፉት 3-4 ዓመታት። በተጻራሪው ደግሞ የአውሮፓ ኢኮኖሚ እንግዲህ ህዝብ ተጠቃሚ ባይሆንም በግሮስ ፕሮዳክቱ በሚባለው ማለት ነው የአውሮፓ ኢኮኖሚ የአፍሪካ ኢኮኖሚ በተሻለ ሁኔታ ላይ ነው። ስለዚህ በአሁኑ ወቅት ያለው ምንድን ነው? አውሮፓ ከክራይሲሱ ለመውጣት የአፍሪካን ገበያና የአፍሪካን ስራ ሀብት ትፈልጋለች። አፍሪካ ላይ ኢንቨስት ማድረግ ይፈልጋሉ። አፍሪካ ደግሞ አውሮፓውያንን ይፈልጋሉ። ከመቼውም በበለጠ ተፈላጊ መሆናቸውን ያውቃሉ። በአንጻሩ ደግሞ ቻይና ከመቼውም ጊዜ በላይ ከአፍሪካ ጋር የኢኮኖሚ ግንኙነት ያላት በመሆኑ አፍሪካ አሁን ሁለት ካርድ ይዞ ነው እየተጫወተ ያለው። አንድ በኩል ከአፍሪካ ከቻይና ጋር፣ በሌላ በኩል ከአውሮፓ ጋር። ከቻይና ጋር ያለው ግንኙነት ቅድመ ሁኔታ የለውም። ሰብአዊ መብት፣ የመልካም አስተዳደር የሚል የለውም። የቢዝነስ ጉዳይ ነው። ስለዚህ ያ ለብዙዎቹ የአፍሪካ አምባገነኖች ያመቻቸዋል። ስለዚህ የአውሮፓ መሪዎች ደግሞ በአሁኑ ወቅት ቅድመ ሁኔታ አስገድደው ይህን ካላደረጋቸው ይህን ካላደረጋቸው የሚለው ሊያዋጣቸው እንደማይችል ተገንዝበው እነሱም እንደዚሁ የሰብአዊ መብት የዲሞክራሲ ጥያቄ ችላ ብለው ወደ ቢዝነሱ በቢዝነሱ ላይ ብቻ የማተኮር ሁኔታ ነው። ምክንያቱም እነሱን ያስፈልጋቸዋል። ይሄ ካልሆነ ደግሞ ገበያው ተጠቅሎ ወደ ቻይና ሊሄድ ስለሚችል በአሁኑ ወቅት ያለው ሁኔታ ምንድን ነው? አውሮፓ በአፍሪካ የሰብአዊ መብትና የዲሞክራሲ ጉዳይ ላይ የነበረው ትኩረት ላላ ብሎ በቢዝነሱ ላይ ያየለበትና በዚህ ሊቀጥሉ እንደሚፈልጉ ነው የታየው። ስለዚህ ምናልባት ከአውሮፓውያን የተሻለ የሰብአዊ መብት ጥረትና ድጋፍ ያደርጋሉ ብሎ መገመት ምናልባት ከእንግዲህ ሊያስቸግር ይችላል። ምክንያቱም የእነሱ ቅድመ ትኩረት አሁን ቢዝነሱ ላይ ነው። በቢዝነሱ ጉዳይ ላይ እነሱ በጣም ያስፈልጋቸዋል። ይሄ ካልሆነ ደግሞ ገበያው በቻይና ሊወሰድ ስለሚችል በዛ ላይ የሙጥ የሚቆዩ አይነሱም እና ያለው እንግዲህ ካለፈው አሁን ያለበት ሁኔታ ይህን ይመስላል ሙሉ።
እሺ፣ እንግዲህ ከልብ ነው ማመሰግኖት። ሌላው ጥያቄ ደግሞ በጣም አነጋጋሪና እንደውም በቅርቡ በኢትዮጵያ ውስጥ በዚህ በግብረ ሰዶማውያን ግንኙነት በኩል አዋጅ ወይም ደግሞ ህግ የኢትዮጵያ መንግስት እንዳወጣ ነው የሰማ ነውና ይህ ጥያቄ ይህ ሀሳብ እንዲሁ በዚሁ በአፍሪካና ዩሮፒያን ጉባኤ ላይ የቀረበ ነበርና እርሶ ካዳመጡትና ከተለያዩ የአፍሪካን መሪዎች ጋር የቀረበው እርሶም በራስዎ ያዩትና የተገነዘቡት ምን አይነት ሁኔታ ነው? በዚህ ዙሪያ የታየውና የተነገረው ሊደረግስ የታሰበው?
ልክ ነሽ። አንዱ ትልቁ በጉባኤው ላይ እና ጉባኤው ላይ እንደውም አንድ ችግር ይፈጥራል ተብሎ የተገመተው እንደምታውቂው ዩጋንዳ፣ ናይጄሪያ፣ በቅርቡም ደግሞ ኢትዮጵያ ከጠበቅ ያለ ህግ አውጥተዋል። ይሄ ህግ ከሌላው በኢትዮጵያውያን ላይ ከሚፈጸመው የጋዜጠኞች መታሰር፣ የሰብአዊ መብት ጥሰት፣ የዴሞክራሲ አለመኖር ይልቅ በአውሮፓውያን ዘንድ ሰፊ ሽፋን የተሰጠውና ትኩረት የተሰጠው የዚህ የግብረ ሰዶማውያን ህግ መውጣት ላይ ነው። በዛ መልኩ ደግሞ አፍሪካውያን ደግሞ ይህ የህዝባችን ፍላጎትና የባህላችን ጋር የማይሄድ አለመሆኑ ይህንን መዋጋት ህዝባችንም የሚፈልገው ነው በማለት በዚህ ጉዳይ ላይ በሚገባ የበላይ ሆነው እየተከራከሩ ነው ያለው። ስለዚህ እንደውም አሁን እዚህ አውሮፓ እዚህ በነበረው በቀጥታ በጉባኤው ላይ አውጥቶ ይህን ጉዳይ መወያየቱ ጉባኤውን ምናልባት ትኬታማ ሊያደርገው ይችላል ስለሚባል በሳይድ ኢቨንቶች በተለያዩ አጋጣሚዎች እየተነሱ ዋናው ትኩረት በተለያዩ በዚህ በቼክ ኦሪንቴሽን ማለት ሰዎች በምርጫቸው በግንኙነታቸው በትዳራቸው እና በሃይማኖታቸው ላይ የሚደረገው ተጽዕኖ በፍጹም አግባብ ያልሆነ እና በምንም አይነት ቢሆን ከወቅቱና ከሰብአዊ መብት አያያዝ ጋር ሊሄድ የማይችል ባለመሆኑ የአፍሪካ መሪዎች ይህንን ትኩረት እንዲሰጡት ግፊት ሲያደርጉ ይታያል። ምንድን ነው እንግዲህ እዚህ ላይ አሁን የሰብአዊ መብት ተብሎ በአውሮፓውያን ዘንድ እየተገፋ ያለው በዋናነት የዚህ የግብረ ሰዶማውያን ህግ መጽደቁና በእነሱ ላይ የሚደረገው ጫና ነው። በአፍሪካውያን እና በሌሎች የሰብአዊ መብት ተከራካሪዎች ደግሞ ያለው ዋናው በእርግጥ እንግዲህ ይህም አወዛጋቢ እንዲሆን ዋናው ግን መሰረታዊ የሆኑ የመናገር፣ የመጽሐፍ፣ የመሰብሰብ ነጻነቶች፣ በፖለቲካ ፓርቲዎች የመደራጀት፣ የምርጫ ነጻ ምርጫ ጉዳዮች ባሉበት ወቅት በአውሮፓውያን ዘንድ ግን አሁን በሰፊው እየተገፋ ያለው እና አስደንጋጭ የሆነው በእነሱ በኩል የዚህ የግብረ ሰዶማውያን ህግ መውጣት ላይ ነው እና ስለዚህ የመተላለፍ ነገር አለ። ኢትዮጵያውያንም ሆኑ ሌሎች የሰብአዊ መብት እንዲከበሩ የሚፈልጉ አፍሪካውያን ትኩረት እንዲሰጡላቸው የሚፈልጉት የሰብአዊ መብት ጥሰት፣ የታሰሩ የፖለቲካ እስረኞች ጉዳይ ነው። አውሮፓውያን የገፉ ያሉት የዚህ የግብረ ሰዶማውያን ህግ ላይ ነው እና በዚህ መልኩ የመተላለፍ ነገር አለ እና በእርግጥ ሁኔታውን በህዝብ አቅጣጫ ልንረዳው ይገባል። ይሄ ነው ያለው እና የነበረ ሁኔታ በሰብአዊ መብት በኩል ዋናው ትኩረት የነበረው በግብረ ሰዶማውያን የነበረው።
እንግዲህ በዚህ ዙሪያ ላይ ሁሉም ሰው ሊነጋገርበትና ሊያስብበት የሚገባ ጉዳይ ነው። ምክንያቱም ሌላው ዓለም በተለይም በመናገር በመጻፍ ሐሳቡን በመግለጽ በመምረጥ የመሳሰሉትን ሁኔታዎች አልፎ ለዚህ ጉዳይ ላይ የበቃ ነው እና ሌላው የአፍሪካ ሀገር ደግሞ ገና የራሱ የሆነውን የመናገር የመጻፍ የመሳሰሉትን ሁኔታዎች በተግባር ያልፈጸመበት በመሆኑ ውስብስብና አስቸጋሪ ወይም ደግሞ በእምነትም ቢሆን በእድገትም ቢሆን በጣም ወደ ኋላ የቀረበ መሆኑ ብዙ ውስብስብ ይሆናል ብለን እኛም እንገምታለን። እስቲ እንግዲህ ወደ ሌላኛው ጉዳያችን እንሂድና ሁለተኛውንም ስብሰባ ወይም ደግሞ በተለይም በኢሮፒያን ፓርላማ ውስጥ በተደረገው የኢትዮጵያ ሰብአዊ መብት ጥሰት ውስጥ ተሳታፊ ነበሩ እንግዲህ እኛም ነበርንበትና ይህንን ጉዳይ በምን መልኩ ነው ያዩት? እስቲ በዚህ እንጀምርና ወደ መሀል ጠለቅ ብለን ሁኔታውን ለግንዛቤ አድማጮቻችን እንዲያዩት እንዲገነዘቡት ለማድረግ እንሞክራለንና እርስዎ በዛ በተገኙበት ወቅት ያዩት ምን አይነት መልክ ነበረው? እነማንስ በዚህ ስብሰባ ተሳትፈዋል?
እናንተም በፓርላማ ውስጥ አይነት ስብሰባ በካውንስሉ ሲካሄድ በጎን በተጓዳኝ ደግሞ በኢትዮጵያ ጉዳይ ላይ የሚነጋገር አንድ ስብሰባ መኖሩ ጥሩ ነው በራሱ። በዛ ላይ ደግሞ ከሁሉም በላይ በስር ላይ የሚገኙትን ጋዜጠኞች እስክንድር ነጋን እነ ርዕዮት ዓለሙን ማዕከል አድርጎ እና ስለ እነሱም የተላለፈውን መልእክት እስረኛ የነበሩ ጋዜጠኞች የስዊድናዊው ጋዜጠኛ ማርቲን ሽሬ እየጠቀሰ ማቅረቡ አንድ ነገር ነው። በተለይ በስር ላይ ለሚገኙት ጉዳያቸው በዓለም አቀፍ ደረጃ እየተወሳ መሆኑን የሚያመላክት ነው። ስለዚህ በጥቅሉ እዛ ጉዳይ ተነስቶ ውይይት መደረጉ ጥሩ ነው። ግን ትልቅ በኢትዮጵያ ለሚደረገው የሰብአዊ መብት ጥሰትና ኢትዮጵያ ውስጥ እንዲመጣ ከሚፈልገው ለውጥ አንጻር ካለው አፈጻጸም አንጻር ይህ እንደው ምን ያህል ግቡን መጥቷል፣ ምን ያህል ስኬታማ ነው የሚባል ከሆነ በበኩሌ በብዙ መልኩ መደረጉ እንዳለ ጥሩ ቢሆንም ግን ከሚጠበቀው እና ሊደረግ ከሚገባው በጣም ያነሰ ነው ባይ ነኝ። ምክንያቱም በስብሰባው ወቅት የተገኙት አብዳሚዎችም ሆኑ ተሳታፊዎች በጣም ውስን ናቸው። ስለዚህ ትልቅ ጉዳይ ነው። በርካታ ሚሊዮን ሕዝብ ጥያቄ ጉዳይ ነው። ግን የነበረው ተሳትፎና የነበረው ሽፋን ብዙም አልነበረም እና ከዛ አንጻር ብዙ የሚቀረው ነገር ያለ ይመስላል። ምክንያቱም የዚህ አይነት ስብሰባዎች በተደጋጋሚ ተደርገዋል። እዚህ አውሮፓ ፓርላማ ውስጥ በኢትዮጵያ ጉዳይ ላይ የሰብአዊ መብት ጥሰትን በሚመለከት ውይይት ሲደረግ የመጀመሪያ ጊዜው አይደለም እና ከዚያ ከሌሎቹ ጊዜ የበለጠ እኔ አሁን እንግዲህ ምናልባት እናንተ አላያችሁ ካልሆነ በስተቀር አነስተኛ የሆነ የሰው ቁጥር የነበረውና አነስተኛ የሆነ ተሳትፎ የነበረበት ነው። ይህ እንግዲህ ለምን ሆነ? እንዴት እንደዚህ ሊሆን ቻለ? ጉዳዩ ለምንድነው ትኩረት ሰጥቶት በሰፊው ኢትዮጵያውያኖችም ሆኑ ሌሎች ሊሳተፉበት ያልቻሉት የሚለው የሚያወያይ ሊሆን ይችላል እና በአጠቃላይ ጉዳዩ መነሳቱ ውይይት መደረጉ ጥሩ ነው። አንድም ሆነ ሁለት ሰው የተገኘው ሰው ሁሉ ግንዛቤ ጨብጦ መሄዱ ጥሩ ነው። ከሁሉም በላይ በእስር ላይ ያሉት ሰዎች እንደነ እስክንድር ነጋ ያሉት ማለት ነው ይህ ጉዳይ ተነስቶ ውይይት የተደረገ መሆኑን እና ለተገኙት ሰዎችም በቂ ግንዛቤ የተሰጠ መሆኑ ትልቅ ነገር ነው። በራሱ በዚህ መልኩ ሲታይ ጥሩ ነው። በሌላ መልኩ ግን ሊደረግ ከሚገባው አንጻር ሲታይ ይህን ያህል ብዙ የሚቀረው እና በተገቢ መንገድ የተሰራ ነው ማለት ያስቸግራል።
እንግዲህ ይህ ስብሰባ የተጠራበት ዋነኛው ምክንያቱ በተለይም በኢትዮጵያ ውስጥ የሰብአዊ ጥሰት ሁኔታዎች የሰፉና የከፉ በመሆናቸው እርዳታ ሰጪዎች እንዲያቆሙ ወይም ደግሞ ሌላ በተለይ ይሄኛው እንዲያቆሙ የሚጠይቅ ነው። በተለይም አሜሪካን፣ እንግሊዝንና ዩሮፒያን ኮሚሽን ያየነው ግን እንደተመለከትነው ከሆነ በኢትዮጵያ ጉዳይ ላይ ሰፋ ያለ ገለጻና ንግግር ወይም ደግሞ ዘገባን ይዞ የቀረበው በኦጋዴን ክልል ውስጥ የተከናወነውን ኢሰብአዊ የሆነ ድርጊት ነበረ። እንዳየነው ከሆነ ይህ እርዳታ ወይም ደግሞ ይህ እርዳታ መቆም አለበት ብለን ስናስብ በጠቅላላው በኢትዮጵያ ባሉ ክፍለ ሀገሮች ውስጥ የደረሰው ግፍና በደል ኢትዮጵያውያን ላይ የደረሰ ግፍ ነው ተብሎ መቅረብ አለበት። ለዚህም ነው እርዳታው ትኩረት ሊሰጥበት የሚገባው። ስለዚህ ያየነው ግን በተለይም በኦጋዴን ላይ ብቻ ነው። ስለዚህ በዚህ ላይ የተደረገ ወይም ደግሞ አብዛኛው ኢትዮጵያዊ እንዳይተሳተፍበት የሆነበት ምክንያት ያለ ብለው ያስባሉ ወይስ የጎደለ ችግር አለ? በዝግጅቶች ላይ
ችግር አለ። አንደኛ ነገር ምንድን ነው የሚፈለገው ነገር በአክቲቪስቶች እና በኢትዮጵያውያን አክቲቪስቶች፣ የሰብአዊ መብት ተከራካሪዎች የዓለሙን ህብረተሰብ ለማሳወቅ የሚፈልጉት ክፍሎች የፖለቲካ ድርጅቶችም ሆኑ የሰብአዊ መብት ተከራካሪ ድርጅቶች ይህንን ነገር ሲያንቀሳቅሱ ምንድን ነው የሚፈልጉት ነገር? ይህ ራሱ ግልጽ አይደለም። ምንድን ነው ለምሳሌ እርዳታ ይቁም ነው ወይንስ ደግሞ ማዕቀብ በመሪዎች ላይ ይደረግ ነው? በተለያዩ መልኩ ምንድን ነው የሚፈለገው? ይሄ ግልጽነት ይጎለዋል። በሁሉ በዚህ ላይ የተስማሙ ክፍሎች ቁጭ ብለው የምንፈልገው ነገር የኢንተርናሽናል ኮሚኒቲ ምን እንዲያደርግልን ነው የምንፈልገው? ያ ሊሆን የሚችል ሪያሊስቲክ የሆነ ነገር መተለምና ማቀድ ያስፈልጋል። ይህ ያለ አይመስልም። ወይም ደግሞ በዚህ ጉዳይ ላይ ውይይት ተደርጎ ቢያንስ መግባባት ላይ የተደረሰ አይመስልም። አንድ ሁለተኛ ነገር በዓለም አቀፉ ማህበረሰብ በኩል በኢትዮጵያ ጉዳይ ላይ ችላ የማለት ነገር በትክክል መኖሩን መታወቅ አለበት። ይህ ለምንድን ነው የሆነው? አንደኛ በትክክል በስልጣን ላይ ያለው መንግስት የምዕራባውያን መንግስታት የሚፈልጓቸውን አንዳንድ ነገሮችን በተሻለ መልኩ ከሌሎች የአፍሪካ ሀገሮች በተሻለ መልኩ በማከናወን በአፈጻጸም ደረጃ ይህ መንግስት የተሻለ ነው ብለው አንዳንድ የሚያዩትን የሰብአዊ መብት ጥሰት ጆሮ ዳባ ልበስ የማለት ነገር አለ። ይህ ትክክል ነው። በሁለተኛ ደረጃ ግን እኔ እንደማስበው በተቃዋሚዎች በኩልም ቢሆን እንደ አማራጭ ይዞ የመቅረብ ነገር የተሻለ አማራጭ አለን፣ የእኛ ፕሮግራም፣ የእኛ አመራር፣ የእኛ ጥያቄ በስልጣን ላይ ካለው መንግስት በእነዚህ ጉዳዮች ላይ የተሻልንን ብሎ የመቅረብና የማሳመን እጥረት ያለ ይመስላል። እንደው ምንድን ነው የሚደረገው? አንደኛ በጣም እርስ በርስ ያለው ንትርክና ሽኩቻ እነሱም ጋር ይደርሳል። አንዱ ሄዶ የተናገረውን ሌላው ሄዶ ያፈርሰዋል። ለአንዱ ቡድን ዛሬ ብቻውን ሄድና እኛ በኢትዮጵያ ላይ ይህን ነው የምንፈልገው ይላል። ሌላው ቡድን ሄድና አይ ይህን አይደለም የምንፈልገው እኛ ይህን ነው የምንፈልገው ይላል። ስለዚህ በኢንተርናሽናል ኮሚኒቲውም በኩል ቀድሞም ቢሆን ቁጥቦች ነበሩ። አሁን ደግሞ በተቃዋሚዎቹ የተለያየ አቀራረብ ምክንያት በማናቸውም የተቃዋሚዎች ላይ እምነት የማጣትና በእነሱ ጋር አብሮ ለመስራትም ሆነ በትክክልም ይችን ሀገር በሚቀጥለው ጊዜ በተሻለ ሁኔታ ሊቀጥሉና አጋር ሊሆኑ ይችላሉ ብሎ ለማመን የሚቸገሩበት ሁኔታ ላይ ሊደርስ ስለሚችል በኢትዮጵያ ጉዳይ ላይ የሚነሱ ጥያቄዎችን ችላይ ማለትና ካለው መንግስት ጋር በተወሰነ ደረጃ ሊሆን እየሰሩ የመቆየቱ ሊመጡ ይችላሉ። ስለዚህም ነው ዛሬ በዛ አንድ አይነት ስብሰባዎች ላይ በርካታ የፓርላማ አባሎች በርካታ ዲፕሎማቶች ሊገኙ ሲገባ የተወሰኑና ሁልጊዜ የነበሩ ሰዎች ብቻ የሚገኙ አዲስ እኮ ማፍራት አልተቻለም። የተወሰኑ የነና ቀደም ሲል የነበሩ በኢትዮጵያ ጉዳይ ላይ ሊንቀሳቀሱ የነበሩ ሰዎችን ብቻ ነው እንጂ ይዞ የተቆየው ሌሎች አዳዲስ ሰዎችን የማፍራት ሌሎች ተባባሪዎችን ወዳጆችን የማፍራት ጥረት የታየው በዚህ ምክንያት ነው። ተአማኒነት የመገኘትን ጉዳይ በብቃት የማስመስከር ጉዳይ አይታይም። እንደተባለው አንድ ሀሳብ ይዘን የምንቀርበው ሀሳብ እንኳ ወጥ አይደለም። አንቺ አንድ ቦታ ገብተሽ ለአንድ ፓርላመንተሪያን ነግረሽ አስረድተሽ የምትመጪው እስክንድር ነጋና ርዕዮተ ዓለም እንድትፈቱ ብለሽ ይሆናል። ሌላው ደግሞ ይሄድና የኡጋዴን ጉዳይ ይሆናል። ፕራይመሪ የእሱ ጉዳይ፣ ስለዚህ ያን ይዘ ይቀርባል። የእስክንድር ነጋና የጋዜጠኞች ጉዳይ፣ የሰብአዊ መብት ጉዳይ የእሱ ጉዳይ አይደለም። ሌላው ደግሞ ይመጣና በምርጫ ጉዳይ ይሆናል። ስለዚህ የኢትዮጵያን ችግር አጠቃላይ በሆነ መልኩና በጋራ በዚህ በመለስተኛ ፕሮግራም ተስማምቶ በእነዚህ ጉዳዮች ላይ እርዳታ ቢደረግልን የኢትዮጵያን ጉዳይ በተሻለ ሁኔታ ለማካሄድ ይቻላል የሚል አማራጭ ይዞ የመቅረብ ችግር አለ እና በዚህ ምክንያት በኢትዮጵያውያንም ዘንድ የጋራ መግባባት የለም። ተቃዋሚ የኢንተርናሽናል ኮሚኒቲውም የሚያምነውና የሚተማመንበት አማራጭ ተቃዋሚና የሰብአዊ መብት ተከራካሪ ድርጅት ያጣ ይመስላል። በዚህ ምክንያት እንግዲህ ነገሮች ተንጠልጥለው ከቀደም ብሎ ከነበረው ባነሰ ሁኔታ እየተካሄዱ ያሉበት ሁኔታ በዚህ ምክንያት ይመስለኛል። በአጭሩ
እንግዲህ እርስዎ እንዳዩትና እንደተገነዘቡት ወይም እኛም እንዳየነው ከሆነ ይህ ስብሰባ እንደሚከናወን በተለይም በዛው ከተማ ውስጥ በጣም በሰፋ መልኩ የተነገረ ይመስለኛል፣ በዓለም ዙሪያም ጭምር። ስለዚህ ምንድን ነው ከኛ ጎሎ ወደዛ ለመግፋትና ለመቅረብ የሚያቀተን? ለምሳሌ እኔ እንዳየሁት ከሆነ ይህ የኦጋዴኑ ሁኔታ ብቻ ሲቀርብ ሌሎች በተለያዩ ቦታዎችና በተለያዩ ስፍራዎች በተለያዩ ክፍለ ሀገሮች የሚፈጸሙ በደሎች፣ ግፍ በተለያየ ጊዜ በኢሮፒያንም ፓርላማ ሆነ በተለያዩ ሰላማዊ ሰልፍ የወጣንባቸው ጉዳዮች ናቸው እና የኢትዮጵያ ጉዳይ አንድ ጉዳይ ብቻ አይደለም፣ ሁሉንም የሚመለከት ጉዳይ ነው እና ከኛ ከመሪዎች ከተለያዩት የሚጎል ምን ቢኖር ነው? በምንስ መልኩ ነው ይሄንን የጎደለ ነገር አሟልቶ አንድ ወጥ የሆነ የኢትዮጵያ ችግር ለማቅረብ የምንችልበት? እንደው በርሶ እያታና ግንዛቤ፣ ምክንያቱም በተለያየ ቦታ ተገኝተው የተለያዩ ሁኔታዎችን ዘግበዋል፣ ተናግረዋል፣ ጽፈዋል ብለዋል እና እንደው ያዩት የሚመለከቱት እና እኛም እያንዳንዳችን ኢትዮጵያዊ ጥያቄ አቅርበንበት እውን ለኢትዮጵያ ለወገኖቻችን ዲሞክራሲያዊ ሰብአዊ መብቱ በተለይም በኢትዮጵያ ውስጥ በዙሪያው በሁሉም የተከበረ እንዲሆን ለማድረግ ምንድን ነው የጎደለን? ምንስ ነው ማድረግ ያለብን?
እንግዲህ በጣም ሰፊ ነገር ነው። እንደው ባጭሩ ግን ለማለት ምንድን ነው አንደኛ ነገር በዚህ በኢትዮጵያ ጉዳይ ላይ ያገባናል የምንል ሰዎች በመጀመሪያ ደረጃ ባለው ችግር ላይ መወያየት ያስፈልጋል። እስከ ዛሬ ድረስ ቁጭ ተብሎ እንደው ችግሮች በተከሰቱ ጊዜ ዝም ብሎ ወዲያውኑ ምናልባት የመጪው ጉዳይ ካልሆነ በስተቀር ያሉት ችግሮች ምንድን ናቸው ብሎ በነዛ ችግሮች ላይ መግባባት ያስፈልጋል። ይህ አንዱ የሚበለው ነገር ይመስለኛል። ሁለተኛ ነገር እንደው አጠር አድርጌ ነው ሁለተኛው ነገር ምንድን ነው መፍትሄዎቹ? ለምሳሌ አሁን በስልጣን ላይ ያለው መንግስት በራሱ ፈቃድ የሚሆን በህዝቡ ትግል የሚሆን ወይም ለውጥ ተደርጎ ቢወገድ ወይ በስልጣን ላይ ቢወገድ ምንድን ነው እንዴት ነው ያለን ግምት? ምን አይነት ኢትዮጵያ ናት ያለችን? ምን አይነት ኢትዮጵያ እንድትኖር ነው ያለን? ፒክቸራችን ምንድን ነው? እኔ እሱ ሁሉ እኮ የተለያየ ህልም አልመን ከሆነ እኮ መንገድ የምንይዘው ህልማችን አንዱ የሚሄድበት መንገድ ላይ ተገናኘን እንጂ ግባችን በፍጹም ሌላ ነው። ስለዚህ ከወዲሁ ግባችን ምን እንደሆነ በጋራ ተወያይቶ በዝቅተኛ ደረጃ መግባባት ካልተቻለ እንደዚሁ የተጠላለፉ የመውደቅ እንዳልኩሽ ደግሞ በሌሎችም ዘንድ ተአማንነትን የማጣት ተሰሚነትን የማጣት የትልቁ አጀንዳችንም ዝቅ ብሎ በአቀፍ ደረጃ እንዲታይ የመሆን እድሉ እጣ ፈንታው ከፍተኛ ነው የሚሆነው። ስለዚህ በአጭሩ ምንድን ነው መጨረሻ ደረጃ በኢትዮጵያ ላይ በርካታ ችግር ያለ ቢሆንም የችግሩን ጥልቀትና ስፋት በዳራ ተግባብቶ ተወያይቶ በዛ ላይ መግባባት ያስፈልጋል። ምክንያቱም ችግር አለ ነው እንጂ የምንለው ምናልባት አንዱ ችግር ለአንዱ ችግር አይደለም። ስለዚህ ባሉት ችግሮች መግባባትና መወያየትና መግባባት መገምገም ያስፈልጋል። ሌላው ደግሞ እስከዚ አሁን የተሄደበት መንገድስ ምን ያህል ውጤታማ ሆኖ ለምሳሌ ያህል ቀደም ሲል ኢትዮጵያውያን ሁሉ ይሳተፉበት የነበረው የፖለቲካ እንቅስቃሴ አሁን ለምንድን ነው የሌለው? ምክንያቱ ምንድን ነው? የፖለቲካ ድርጅቶች ናቸው? ግለሰቦቹ ናቸው? ወይንስ ህዝቡ ነው? ወይንስ በስልጣን ላይ ያለው መንግስት እንደሚባለው ሳይሆን እውነትም የተሻለ ነው? ስለዚህ ይህ ቁጭ ተብሎ ምናልባትም በባለሙያዎች መጠናት አለበት ወይ መደረግ አለበት። ከዛ ይህ ከተገኘ እንግዳው መግባባቱ ካለ ይቀጥለዋ ኢትዮጵያ እይታ ላይ ደግሞ በህልም በሀሳብ ደረጃ እንኳ ከግንዛቤ ካለ ያችን የምንመኛትንና የምንፈልገውን ስርዓት ለማምጣት በጋራ ተያይዞ መንቀሳቀስ ይቻላል። የሚደረገውንም የትግል አይነት በዛው መከለል ይቻላል። ስለዚህ እነዚህ ነገሮች በሌሉበት ግን እንደ ወጣም እዚህም የመፍጨርጨር እርግጥ ግለሰቦችም ድርጅቶችም ሊደክሙ ጥረት ሊያደርጉ ይችላሉ። ግን እንዳልኩሽ ሚዛን የደፋ ውጤት የሚያመጣ የመሆን እድሉ ዝቅተኛ ነው የሚሆነው። ህዝቡም ተስፋ እየቆረጠ ከፖለቲካው እየራቀ ሁኔታዎችም ሳይሻሻሉ እንደዚሁ የምንቀጥልበት ሁኔታ ነው። እስካሁን እዚህ ደርሰናል። አሁን በዚሁ ልንቀጥል እንችላለን እና ቁጭ ብሎ እንደገና መወያየት ያስፈልጋል። ቁጭ ብሎ እንደገና የሄዱበትን መንገድ መገምገም ያስፈልጋል። የወደፊቱን መከለም ያስፈልጋል። እነዚህ ነገሮች ግን እስካሁን አልተደረጉም። ችግሩ ያ ይመስለኛል። እንግዲህ ባጭሩ
እሺ፣ እንግዲህ ከልባችን ነው የምናመሰግነው። ስለዚህ ከእያንዳንዱ ኢትዮጵያዊ የሚጠበቀው ምንድን ነው የምፈልገው? ኢትዮጵያስ ሀገሬ የት ደረጃ መድረስ አለባት ብለን ማሰብ የሚገባ ይመስለኛል። ምክንያቱም አንዳንድ ጊዜ እኔ እንዳየሁት ከሆነ አሁን በዚህ ስብሰባ ላይ ለቀቅ ያደረግነው ይመስለኛል፣ የት ይደርሳሉ ቢናገሩ የመሳሰለው ነገር እና ይሄ ነገር ምናልባት ወደፊት ሰፋ ብሎ የሚሄድ ከሆነ እያንዳንዱን የምንተው ከሆነ ያቺ የምንወዳትንና የምናፈቅራትን አንድ ሆና እንድትኖር ሁሌ የምንጥርላትን ኢትዮጵያን የማግኘቱ ወይም ደግሞ በጥሩ ደረጃ ላይ እንድትሆንልን የመፈለጉ ሁኔታና የመሆኑ ሁኔታ አስቸጋሪና ውስብስብ የሚሆን ይመስላል ለእኔ በልቤ ፍርሃቱ። እንግዲህ እርስዎ በተጨማሪ ሊደረግና እያንዳንዳችን ልናረገው የሚገባ ምክር መሰል ካዩት ከተገነዘቡትና እስከዛሬ ድረስ ያከናውኑት ከነበረው ካለው መድረኩን ልስጦትና እንግዲህ ፕሮግራማችንን በዚሁ እናጠቃልላለን። ከእርሶ ጋር ያለን ማለት ነው። እኔ ማለት የፈለግኩት ምናልባት እርስዎ ካለዎት ግንዛቤ ካለዎት ብዙ ጊዜ ከተሳተፉባቸው ሁኔታዎች እና ካዩቸው ሁኔታዎች ካለውም ሂደት 20 ዓመት ሙሉ ስንጀምር ከግቡ ሳንደርስ ስናቋርጥ ስንቆራረጥ የነበረው ሁኔታ እንደው ጠለቅ ብሎ ሄደት ብሎ ከእያንዳንዱ ኢትዮጵያዊ የራሱ የሆነ ጥያቄ ቀደም እንዳሉት አስቦና የሚፈልገውን ለማድረግ ከዚህ በፊት የተሳሳተውንም አይቶ ወደፊት ኢትዮጵያ ምን ብትሆንልኝ ደስ ይለኛል፣ እኔ እንኳ መኖር ባልችል ልጆቼ በሰብአዊ መብት ደረጃ የሚኖሩባት ኢትዮጵያ ሀገር እንፈልጋታለሁ የምንል ከሆነ ምንድን ነው እንደ እርስዎ ሊሆን ይችላል ብለው የሚያስቡት የመጨረሻ አስተያየቶትን እንዲሰጡኝ ብዬ ነው።
አሁንም ያው ከዚህ ቀደም ሲል እንዳልኩት ነው። ምንድን ነው ባጭሩ ቁጭ ብሎ ሁኔታዎች ይለዋወጣሉ፣ ዓለም ይለወጣል። የኢትዮጵያም ሁኔታ እንኳ ራሱ እንዳለ አይደለም፣ ሁኔታዎች ሁሉ ይለዋወጣሉ። ስለዚህ በየጊዜው ኢትዮጵያ ውስጥ ለውጥ እንዲመጣ ያለው ስርዓት እንዲለወጥ እንዲሻሻል ስንፈልግ በዓለም ደረጃም ያሉትን ክስተቶች አብሮ ማየት ያስፈልጋል። በአካባቢውም ያሉትን ክስተቶች አብሮ ማየት ያስፈልጋል። የህዝቡንም ስነ ልቦናና ለውጥ ፈላጊነት ወይም ደግሞ ተስፋ መቁረጥ ጉዳይ ማየት ያስፈልጋል። በአጭሩ ግን የሄድንበትን ቁጭ ብለን የገመገምንበት ሁኔታ የለም። ሁሉም ሰው አንድ ላይ ቁጭ ብሎ መገምገም ባይቻል እንኳ በተወሰነ ደረጃ በኢትዮጵያ ደረጃ እንደ ሀገር ኢትዮጵያን ብሎ የሚመለከተው ክፍል የሚያደርገው እንቅስቃሴ ግብ ያመጣ ዘንድ ከዚህ ቀደም የሄድንበት መንገድ ለምንድነው ውጤት ያላስገኘው ወይም ደግሞ ምን ያህል ውጤት አስገኝቷል ብሎ በየአካባቢው ውይይት ማድረግና በሰከደ መልኩ የጋራ ግንዛቤውን ከፍ ማድረግ ያስፈልጋል። ምክንያቱም የጋራ ግንዛቤና ሀሳብ ወይም ስምምነት በሌለበት ሁኔታ ስሜታዊነትና ዝም ብሎ አሁን ለሱን አንድ ነገር አድርጎ ከዛ በኋላ ያለ መከታተል ጉዳይ ነው የሚሆነው። ስለዚህ በመጀመሪያ ደረጃ ሁኔታዎችን መገምገምና የጋራ ግንዛቤ መጨበጥ የሚያስፈልግ ነው የሚመስለኝ። በተለይ ግን ግንባር ቀደም ሆነው ለውጥ እንዲመጣ የኢትዮጵያን ጉዳይ ለዓለም አቀፉ ህብረተሰብ እናስተጋባለን፣ የራሳችን አስተዋጽኦ እናደርጋለን የሚሉ ኃይሎች ጥረታቸውና ፍላጎታቸው እንዳለ ሆኖ ውጤትን ያመጣላቸው ዘንድ ግን በመጀመሪያ ደረጃ ቁጭ ብለው የዚህ አይነት አስተሳሰብ ያላቸው ሰዎች መወያየትና ባለው ችግር ላይ መግባባት የሚያስፈልጋቸው ይመስለኛል። ይህ ካልሆነ ግን በተናጠ ለማንኛውም መንግስት ሆነ ለማንኛውም ዲፕሎማት ወይም የውጭ ሀገር ሰው እንዲህ አድርግልን ወይም እንዲህ ይሁንልን ብሎ የሚሄደው ጥያቄ ትዝብት ውስጥ ከሚያስገባ በስተቀር ጣና ያለው ሊሆን አይችልም፣ ለውጥም ሊያመጣ አይችልም። እንዳልኩሽ ከዚህ ቀደም አሁንም በዚህ በአውሮፓን ፓርላማ እንዳየ ነው ራሳቸው ተባበሩ ወይም ደግሞ የሚፈልጉትን ነገር ግልጽ ሳያስቀምጡ የእኛን ድጋፍ ይጠይቃሉ የሚል ነው የሚሆነው። ስለዚህ በመጀመሪያ ደረጃ የምንፈልገውን ግልጽ ማድረግ ይኖርብናል፣ የምንመኘውንም ሀሳብ በሚገባ ሀሳብ ደረጃ ማስቀመጥ ይኖርብናል። ይህንን ለማድረግ ደግሞ በሚገባ ሁኔታዎችን እንደገና መመርመር የኢትዮጵያ የዓለምም ሁኔታ እየተለወጠ ነው። በስልጣን ላይ ያለው መንግስት ራሱ እንዴት ነው ሂደቱ? ትናንትና ታቻምና የነበረው መንግስት ነው ወይ አሁን ያለው? ስለዚህ ይህንን አስተላለፉን የሀይል አስተላለፉን ሁሉ አይቶ እኛ በምን መልኩ ነው ትግላችንን ስትራቴጂያችንን መቀየስ መለወጥ የምንችለው ማለት ያለብን። በሁለተኛ ደረጃ ግን በዋናነት ሰብአዊ መብት ማንም ይድፈረው ማንም የምንቀውም የመርህ ሰዎች መሆን አለብን። አንዳንድ ጊዜ ኢህአዴግ ስልጣን በስልጣን ላይ ስላለ የሰብአዊ መብት ሲደፍር እንደምንቃወመው ሁሉ ተቃዋሚዎች ቢሆኑ የሰብአዊ መብት ሲደፍሩ፣ ከህግ በላይ ሲሆኑ፣ አምባገነን ሲሆኑ ኢንኳሪ ትክክል አለመሆኑን ለመናገር ድፍረት ሊኖረን ይገባል። ብዙ ጊዜ ግን በሰብአዊ መብት አለን የምንል ሰዎች መሆኑ የፖለቲካ ፓርቲ ሰዎች የሚደግፉትን ፓርቲ ወይም ደግሞ የሚደግፉትን አመራር ወንጀልም ሆነ የሰብአዊ መብት ጥሰት ደግፎ የሌላውን ወንጀል ብቻ ለማጋለጥ ሲሞከር ይህ በጣም የሚጣረስ ነው በራሱ እና ህብረተሰቡንም አመኔታ ማግኘት ያስቸግራል። ስለዚህ ዩኒቨርሳል ነው የሰብአዊ መብት። የሰብአዊ መብት በተቃዋሚም መጣት የለበትም፣ በመንግስትም መጣት የለበትም። ስለዚህ አጋር የምናደርገው ሀይልም ሆነ አብረን የምንሰራው በዚህ በርህ ላይ አብሮን መቆም መቻል አለበት። ለምሳሌ አብሮን አጋር የምናደርገው የምንፈልገው መንግስት በሰብአዊ መብት ጥሰት በዓለም ደረጃ የታወቀ ከሆነ ከዛ ጋር ቆሞ በኢትዮጵያ እንደገና የሰብአዊ መብት እንዲከበር ለማድረግ ይቻላል ማለት በጣም አስቸጋሪ ነው የሚሆነው እና እንዲህ አይነቶችን ነገሮች ሁሉ ከግምት ውስጥ አስገብቶ በሰከነ መልኩ ነው እንደ አዲስ ቁጭ ብሎ ስትራቴጂ ነድፎ መንቀሳቀስ የሚያስፈልገው ባይነኝ። እንግዲህ ባጭሩ ሙሉ
ከልብ ነው የምናመሰግነው፣ ምክንያቱም እውነቶትን ነው ይሄን ጉዳይ ማንሳቶት። በተለያዩ ፓርቲዎችም ሆነ ድርጅቶችም ሆነ ኮሚኒቲዎችም ሆነ እንደምንፈልጋቸው የምንሆነውን ብቻ ነው ትክክል ናቸው ብለን ሚዛን ላይ የምንሰጠው። ስህተታቸውን ማረም ማለት አለመውደድም አይደለም፣ የምንወደውን ነው ማረም ያለብን፣ ያመንበትን ማረም አለብን። ሲሳሳት ዝም ብለን ማለፍ የለብንም፣ ስህተቱን መንገር ያስፈልጋል። ምክንያቱም ነገ የምንፈልገው አላማና ግቡን መምታት አለበት ብለን የምናምን ከሆነ ስለዚህ ኛው አስፈላጊና ሁሉም ድርጅቶች የፖለቲካ መሪዎችም ሆኑ ሌሎቹ ከዚህ ካለው አስተዳደር ውጪ እንዳንናገር ወይም ደግሞ ሀሳባችንን ስንሰጥ በሌላው ወገን አካቶ መፍረድን የመሳሰሉት ነገሮች ሊኖሩ አይገባም ነው እና ሁላችንም ስህተትን ማረም ለነገ ኢትዮጵያ የሚመቸንንና የሚበጃትን ትቶ ለማለፍ የሁላችንም አስተዋጽኦና ተግባር መሆን አለበት ነው። እንግዲህ በሰፊው ወደፊት እርስዎንም ሆኑ እርስዎ መሰል ወንድሞችና እህቶችን ይዘን በሀገራችን ጉዳይ ላይ የሚታዩትን ስህተቶች ሊሆኑ ይገባሉ የምንላቸውን ወደ አላማችን ሊያስከትልና ሊያካሄድ ይችላል የሚለውን ነገር ይዘን ለመቅረብ እንሞክራለን። እንግዲህ አቶ ገበያው ከልብ ነው ነጻ ጋዜጠኛ ናቸው። ጊዜያቸውንና የተለያዩ እንዲያውም የሁድን ቀን ሰሞኑን በተለያዩ ፕሮግራም ላይ በተለያዩ ዝግጅቶች ላይ ግዚያቸውን ያዋሉ ሰው ናቸውና ዛሬም እንዲሁ በዚሁ በእኛ ሬዲዮ ላይ ሐሳቦትንና የሚሰማውትን ነገር በመግለጽውና ለኛም በማካፈሎ በዚህ ስቱዲዮ ውስጥ ባለነው ወንድሞችና እህቶች ስም ከልብ አመሰግናለሁ። እንዲሁም በጣሊያን ዙሪያ በሚገኙ አድማጮቻችን ስም ምስጋና ይድረሶላለሁ። የተቀረው ሆድ መልካሙን ሁሉ እንዲሆንልዎት እመኛለሁ። ከልብ አመሰግናለሁ።
እኔም አመሰግናለሁ። እንግዲህ ለአድማጮቻችሁም በዚህ አጋጣሚ የከበረ ሰላምታዬን አቀርባለሁ። እናንተንም አመሰግናለሁ። ደህና ሁኑ።
አድማጮቻችን እንግዲህ ካቶ ገበያው ንጉሴ ጋራ ያደረግነው ንግግር አዳምጣችኋል። ሁላችንም እንግዲህ ኢትዮጵያኖች ለኢትዮጵያ ይመቻታል ይበጃታል አላማችንም ይሄ ነው የምንፈልገው ይሄ ነው ለማለት የሁላችንንም አስተዋጽኦ ይጠይቃል ነው እንግዲህና ሌላ አስተያየት ካላችሁ 0649175 ላይ እንገኛለን።
Tole 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 t Tole 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 t